Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ አስቀድመን ወደ ዩናይትድ ስቴትሷ የፊላደልፊያ ከተማ እናመራለን። ዲሞክራቶቹ ሂለሪ ክሊንተንን የፕሬዝዳንታዊ ምርጫ እጩ አድርገው ሰይመዋል።
ዘጋቢያችን ሶራ ሀለኬን በቀጥታ እናቀርበዋለን ከዚያው ከፔንስልቬኒያ። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ጋብዘዋቸው የመጡት ወጣት አፍሪካዊ መሪዎችን በቀጥታ ጋቢና እናሳፍራለን። የሕግ ባለሙያና የዞን 9 የጦማር ጸሐፊው ዘላለም ክብረት በዛሬው ዝግጅት ይቀርባል።
አብዛኛው ሰው በእኔ ግምት 90% የሚሆነው ሰው የሚቀርበው ፍርድ ቤት ያለ ጠበቃ ነው፣ ራሱ ነው የሚቀርበው። በጣም ፕሮሲጀሩን የማያውቅም ወይም ፍርድ ቤት ምን እንደሚደረግ እንኳን ሰምቶ የማያውቅ ሰው ይቀርባል። በቃ የሚባለውን ሰምቶ መምጣት ነው። እስር ቤት ነው የሚማረው ብዙ ሰው ሕግ እንደውም።
ከሰሜን አፍሪካ የሜዲትራኒያንን ባህር አቋርጠው ወደ ጣሊያን ለመሻገር የሞከሩ ከ3000 የሚበልጡ ስደተኞችና ፍልሰተኞች በዚህ ዓመት ብቻ ህይወታቸውን አጥተዋል።
ወደ ጣሊያን ከሚሰደዱት ስደተኞች የሚበዙት ከምዕራብና ከምስራቅ አፍሪካ የፈለሱ ናቸው።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የዴሞክራቲክ ፓርቲ ብሔራዊ ጉባኤ በፊላደልፊያ ከተማ በቀጠለበት አዳራሽ ትላንት ማታ የ43 የዩናይትድ ስቴትስ ፕሬዝዳንትነት ያገለገሉ ሰዎች ምስሎችን በአንድ ትልቅ ቴሌቪዥን ላይ ብቅ እያሉ ታይተዋል። ምስሎቹ ሁሉም የወንዶች ናቸው። የፕሬዝዳንት ባራክ ኦባማ ምስል ከታየ በኋላ ታዲያ በቴሌቪዥን ላይ የነበረው ምስል ከከሰመ በኋላ ተሰባብሮ የመድቀቅ ምስል አሳየ። ከዚያም በዩናይትድ ስቴትስ ታሪክ ለመጀመሪያ ጊዜ አብይ የፖለቲካ ፓርቲን ወክለው ለመወዳደር የተመረጡት ሂላሪ ክሊንተን በቴሌቪዥን ብቅ አሉ። ታላቅ ዕለትና ምሽት ነው፣ ትልቅ ክብር ነው የሰጣችሁኝ ሲሉ ክሊንተን ኒውዮርክ ሆነው በቪዲዮ ተናገሩ። ሴቶች በከፍተኛ የስልጣን ቦታ ላይ እንዳይደርሱ እክል ሆኖ በቆየው የመስታወት ጣራ ላይ ዲሞክራቶች ትልቅ ስንጥቅ ፈጥረዋል ሲሉ ክሊንተን አሁንም ኒውዮርክ ሆነው ተናግረዋል። ክሊንተን አያይዘውም ይህን ክስተት የምትመለከቱት ትንንሽ ሴት ልጆች ካላችሁ እኔ ለፕሬዝዳንትነት ልመረጥ እችል ይሆናል፣ ይሁንና አንዳችሁ ቀጣዋ ፕሬዝዳንት ልትሆኑ ትችላላችሁ ሲሉም አብራርተዋል። ወደ ፈረንሳይ ስናመራ የፈረንሳያው ፕሬዚዳንት ፍራንሷ ኦላንድ ዛሬ ከሃይማኖት መሪዎች ጋር ተገናኝተው ተነጋግረዋል። ፕሬዚዳንቱ ከሃይማኖት መሪዎች ጋር የተነጋገሩት አንድ ሙስሊም አሸባሪ አንድ ካቶሊክ ካህንን ከገደለ በኋላ የተፈጠሩ ስጋቶችን ለማርገብ ነው። ፕሬዚዳንት ኦላንድ የሃይማኖት መሪዎችን ፓሪስ በሚገኘው መስሪያ ቤታቸው ያነጋገሩት ፈረንሳይ የአሸባሪዎች ጥቃት በተደጋገመባት በአሁኑ ወቅት በተለያዩ የሃይማኖት እምነቶች መካከል የአንድነት ስሜት እንዲኖር ለመሞከር ነው። በርካታ የፈረንሳይ የካቶሊክ እምነት ተከታዮች አሁንም ትላንት የተፈጸመው ግድያ ድንጋጤ አልወጣላቸውም። ቀደም ሲል በተመሰረተበት የአሸባሪነት ክስ ፍርድ ይጠባበቅ የነበረ የ19 ዓመት ዕድሜ ወጣት ከአንድ ማንነቱ ያልታወቀ ሰው ጋር ሆኖ ቅዳሴ ያደርጉ የነበሩ የ86 ዓመት ዕድሜ ካህን አንገት አርዶ እንደገደሏቸው ተዘግቧል። ቃሚሽ በተባለች በቱርክ የድንበር አጠገብ ባለች የሶሪያ ከተማ ዛሬ በፈነዱ ጥንድ ቦምቦች ከ40 ሰዎች በላይ ሲገደሉ በርካታ እንደቆሰሉ አንድ ጉዳዩን የሚከታተል ቡድን ገለጸ። በፍንዳታው ከቆሰሉት መካከል የአሜሪካ ድምጽ ሬዲዮ የኩርድ ቋንቋ አገልግሎት ዘጋቢ ዛና ኡመርና ቤተሰቦች ይገኙባቸዋል። ፍንዳታው የደረሰበት ቦታ አጠገብ የነበረው ዘጋቢ መኖሪያ ቤት ሙሉ በሙሉ እንደወደመ የአሜሪካ ድምጽ ሬዲዮ የኩርድ ቋንቋ አገልግሎት ተናግሯል። ብሪታንያ ያለው የሰብአዊ መብት ቡድን እንደሚለው የጥቃቱ ኢላማ የኩርድ አስተዳደር የጸጥታ ኃይል ዋና ጽፈት ቤት የሚገኝበት የመንግስት ህንጻ ነበር። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን አላማ በተባለው ድረገጹ ላይ በወጣው መግለጫ ለጥቃቱ ኃላፊነት ወስዷል። ኢላማ ያደረገው የኩርድ የጸጥታ ኃይሎችን እንደሆነ አክሏል። ከ35 ዓመታት በፊት የዩናይትድ ስቴትስ ፕሬዚዳንት ሮናልድ ሬገን ለመግደል ሞክሮ የነበረው ጆን ሄንኬል ዋሽንግተን ውስጥ ከነበረበት የመንግስት አእምሮ ሕክምና ሆስፒታል በቅርቡ እንደሚለቀቅ ታውቋል። ዩናይትድ ስቴትስ የወረዳ ዳኛ 61 ዓመት ዕድሜ የሆነው ሄንክሊ ለራሱም ሆነ ለሌሎች አደገኛነቱን ስላቆመ ከሕክምና ተለቆ በቨርጂኒያ ክፍለ ሀገር ዊሊያምስበርግ ከሚገኙት እናቱ ጋር እንዲኖር ይፈቀድለታል ብለዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረናችሁ ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በዩናይትድ ስቴትስ የፊላደልፊያ ከተማ የዴሞክራቲክ ፓርቲው አባላት ሂላሪ ክሊንተንን የፕሬዝዳንታዊ ምርጫ እጩዋቸው አድርገው ሰይመዋል። ሁኔታውን እየዘገበልን ያለው ሶራ ሀለኬ መስመር ላይ ይገኛል። ሶራ እንዴት አመሸ?
እንደምናመሻችሁ። እንደምናመሸ ሄኖክ።
እንግዲህ የትናንቱን ዜና መለስ ብለን የምንዳስሰው ይሆናል። እስኪ እንደው ዛሬ ወደፊት ምን እንደሚጠበቅ ምን እንደሚመስል ያለው ሁኔታ ግለጽልንና ከዛ ወደ ትናንቱ ጉዳይ እናልፋለን።
እንግዲህ ዛሬ የምታየው በአሜሪካ ታሪካዊቷ ከተማ የተጀመረው የዲሞክራቶች የምርጫ ድል ዛሬ ማታ በፕሬዚዳንቶች ንግግር ይዳብራል ተብሎ ይጠበቃል። ከዚያም ለሚቀጥለው ፉክክሩ ያዘጋጃቸዋል። የዛሬ መሪ ቃል ወርኪንግ ቱገደር ወይንም ደግሞ አብሮ መስራት ይላል። የነገው ደግሞ አብሮ መጠንከር የሚሉ ናቸው። ትናንትና በቀድሞ ፕሬዚዳንቶች የተደረጉ ንግግሮች አሉ። ዛሬ ደግሞ በአሁኑ ፕሬዚዳንቶች ነው ንግግሩ የሚደረጉት። ዛሬ ፕሬዚዳንት ኦባማ እና ምክትላቸው ጆ ባይደን ይናገራሉ። ሁለቱም በአሁኑ ውድድር አሜሪካን መምራት የሚችሉት ሂለሪ ክሊንተን ብቻ ናቸው ብሎ በብዙ ቦታ ተናግረዋል። በተለያዩ ስቴጆች ወይም ደግሞ በመድረኮች ላይ ተናግረዋል። ፕሬዚዳንት ኦባማ በተለይም ከዘጠኝ ዓመት በፊት ለሂለሪ ክሊንተን ጋር ለፕሬዚዳንትነት ሲወዳደሩ ካሸነፏቸው በኋላ እና ሳያሸንፉም በነበረው ፍጥጫ የፖለቲካ ፍጥጫ ከዛ በኋላ የውጭ ጉዳይ ሆኖ አብሮ ሲሰሩም የነበረውን ጥንካሬያቸውን እየገለጹ ነው የምናገሩት። ስለዚህ በብዛት የምጠበቁ እነሱ ናቸው ሁለቱም። የዛሬው ይህን ይመስላል ሄኖክ።
እሺ፣ እንግዲህ ትናንት ምሽት በጣም ሞቅ ባለ በጭብጨባ እንደዚሁም ተቃውሞዎችም የተሰሙበት ድጋፍም የተሰማበት አሳያይም ነበረ ዴሞክራቶቹ ያሳዩት። እንግዲህ እጩዋቸው አድርገው የሰየሙት ሂለሪ ክሊንተንን ነው። እስኪ የዛን ድምፅ ላሰማህና የትናንቱን ተናጋሪዎች ደግሞ እንሰማለን። ሂላሪ ክሊንተን የተሰየሙበት ነው። እስኪ ምን ምትለናለህ ስለ ሂደቱ?
ይሄ እንግዲህ ብዙዎቹ እንደምሉት እና እንደምናየው በአሜሪካ ታሪካዊ ከተማ ሌላ ታሪክ ተደገመ ነው የምሉት። ሂለሪ ክሊንተን በአሜሪካ ታሪክ በትልቅ ፓርቲ ለፕሬዚዳንትነት ስታጩ የመጀመሪያ ሴት ሆነዋል። በሂሊ አስጨራሽ ጉዞ እና ብዙ ሚሊዮን ዶላሮች የወጡበት ከዘጠኝ ዓመት በፊት ተጀምሮ በመራራ አወዳደቅ ሳይሳካ የቀረው የሂለሪ ክሊንተን ፕሬዚዳንት የውጭ ውድድር የእጩነት ውድድር ትናንት ማታ ነው በፊላደልፊያ ከተማ አሁን እንዳሰማኝ የተጠናቀቀው። ሂላሪ ክሊንተን ተፎካካሪያቸውን በርኒ ሳንደርስን ድሮም እንደተጠበቀው አሸንፈው ለሚቀጥለው ውድድር ይዘጋጃሉ። ቅድም የሰማኸው 4776 የሚሆኑ እና ከተለያዩ የአሜሪካ ግዛቶች የተውጣጡ የፓርቲ ተወካዮች፣ የንግዱ ህብረተሰብ፣ የሲቪል ማህበረሰብ ነበረ ድምፅ የሰጡበት። በዛ ነው በብዙ ድምፅ ያገኙት። ፕሬዚዳንት ክሊንተን ባለቤት የቀድሞ የኒውዮርክ ሴኔተር እና የቀድሞ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ናቸው። ከዘጠኝ ዓመት በፊት ከፕሬዚዳንት ኦባማ ጋር ተወዳድሮ ሳይሳካላቸው ቀርቶ ትናንትና እንደሰማኸው በብዙ ሺህ ድምፅ ያሸነፉበት ነው። ትናንትና በዲሞክራቶች ጠቅላላ ስብሰባ ላይ ንግግር ያደረጉት ተናጋሪዎቹም ነበሩ። ሂለሪ ክሊንተንን በስራ ልምዳቸው፣ ባከናወናቸው ተግባራት፣ በመምራት ችሎታቸው ነው የሚያመጓግሷቸው። የቀድሞ ተፎካካሪያቸው ቨርመንቱ ሴኔተር በርኒ ሳንደርስም ትናንትና ደጋፊዎቻቸውን ሂለሪ እንዲመርጡ ተማጽኗቸዋል። ትናንት ማታ ደግሞ ራሳቸው ሂለሪን መርጣቸዋል እንደነበር ያሉት ድምጻቸውን የሰጡት
And I move that Hillary Clinton be selected as the nominee.
ሂለሪ ክሊንተን የዴሞክራቲክ ፓርቲው የፕሬዝዳንታዊ እጩ ተወዳዳሪ እንድትሆን ቦታ ለቃለሁ።
ነበር ያሉት። እንግዲህ ሄኖክ እንደሰማው የቀድሞው የአሜሪካ ፕሬዝዳንትና የሂለሪ ክሊንተን ባለቤት ቢል ክሊንተን ደግሞ ሂለሪ ክሊንተን የለውጥ ሰው የለውጥ አማራጅ ናቸው ይላቸዋል በማለት አጓጉሷቸዋል። ውድድሩ በሁለት ሰዎች መካከል ነው የተደረገው። አንደኛ አስመሳይ፣ ሌላኛው ደግሞ እውነተኛ ሰው ናቸው ብላቸዋል ትራምፕን በንግግር ሲያንቋሽሿቸው እንደነበር ያሉት።
I hope you'll elect her. Those of us who have more yesterday
እንደምትመርጧት ተስፋ አደርጋለሁ። በእድሜ የገፋኑ የምናስበው ስለመጪው ትውልድ ነው፣ ስለ ልጆቻችንና የልጅ ልጆቻችን። ለዚህ ነው በዚች ምድር ታላቅ የሆነችውን ሀገራችንን እንድትመራ እድሉን እንድትሰጧት የምጠይቀው። እኛ የህይወት ስኬታችን ለልጆቻችሁና ለልጅ ልጆቻችሁ መስራት ነው። ይህንን ማድረግ ከቻላችሁ ደግሞ ነገ ቀጣዩ ትውልድ ያመሰግናችኋል። እኔም አመሰግናችኋለሁ። ፈጣሪ ይባርካችሁ
ነው ያሉት። እንግዲህ ሄኖክ ይሄን ይመስላል የትላንቱ። ከዚህ ውጭ ደግሞ ብዙ ተቃውሞ ነበሩ። የበርኒ ሳንደርስ ደጋፊዎች እንዳንናገር አፋችን ተዘግቷል የሚል ጽሑፍ በአፋቸው ላይ ለጠፉም ነበሩ። እዚያው በስብሰባ አዳራሽ ውስጥም ደግሞ ድምፅ ያሰሙም አሉ፣ የተቃውሞ ድምፅ ያሰሙም አሉ። ውጭ የከተማ ውስጥ ዞሬ ያነጋገርኳቸው ሰዎችም እንደነገሩኝ በጣም እንደተበሳጩ፣ በተለይም ደግሞ በርኒ ይሄን ያደርጋል ብሎ ሂለሪን ይመርጣል ብሎ እንዳልጠበቁት ነው የነገሩኝ። እንግዲህ ለሚቀጥለው ፍጥጫ መዘጋጀት ነው። ሂለሪ ክሊንተን ከዶናልድ ትራምፕ ጋር የሚያደርጉት ሌላኛው የፊልም የመቀጠሉ ነው። ሄኖክ፣
እንግዲህ በይፋ የሆነ ጉዳይ ነው። ሂለሪ ክሊንተን እና ዶናልድ ትራምፕ ናቸው ተወዳዳሪዎቹ የሚሆኑት፣ በኦፊሻል የተገለጸ ጉዳይ ነው። እናመሰግናለን ሶራ ሀለኬ ለዘገባዎች ለሁሉም።
አመሰግናለሁ ሄኖክ እና አድማጮች።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙታላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁ እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን።
ወደ ተከታዩ ዘገባችን እናልፋለን። ታዲያ ሂለሪ ክሊንተን በግልና በፖለቲካ ሕይወታቸው ሲወድቁ ሲነሱ ኖረው እነሆ በዩናይትድ ስቴትስ ታሪክ ከዋና ዋናዎቹ ፓርቲዎች አንዱ የፕሬዝዳንታዊ እጩ ሆነው ለመመረጥ በመብቃት ታሪክ ሰርተዋል። የቪኦኤዋ የዋይት ሀውስ ዘጋቢ ሲንዲ ሴን ያጠናቀረችውን ቆንጅታዬ ይዛለች።
ዛሬ ባለ ሁኔታ ረክተው መቀመጥ ፈጽሞ እንደማያውቁ በባለቤታቸው በቀድሞ ፕሬዝደንት ቢል ክሊንተን የተነገረላቸው ሂለሪ በህዳሩ ምርጫ ቀንቷቸው ከተመረጡ ቀዳማዊት እመቤት፣ የኒውዮርክ ሴኔተር፣ የውጭ ጉዳይ ሚኒስትሪቱ ሂለሪ ክብርት ፕሬዝደንት ሊባሉ ነው። በህዝብ አስተያየት ግምገማዎች እንደሚታየው ሚስስ ክሊንተንን የሚወዷቸውም የሚጠሏቸውም አሉ። ከዓለም እጅግ ታዋቂ ሰዎች አንዷ ናቸው። ግን በቅርበት የሚያውቋቸው አንዳንዶች እንደሚናገሩት ሂለሪ ስለ ራሳቸው በአደባባይ ብዙ ማውራትን አይወዱም። ይሁን እንጂ ታዲያ የሚወዷቸውም ይሁኑ የሚጠሏቸው አንድ የሚስማሙበት ነገር አለ፣ ሂለሪ ክሊንተን ህይወታቸው በትግል የተመላ መሆኑን። እንደ አውሮፓውያን አቆጣጠር በ2008 ዓ ም ሂለሪ ክሊንተን በዲሞክራቲክ ፓርቲው ለፕሬዝደንታዊ እጩነት ሊመረጡ ተቃርበው አዲስ ገቢው ሴኔተር ባራክ ኦባማ አሸነፏቸው። ታዲያ ያኔ መሸነፋቸውን በተቀበሉበት ንግግር ለሴቶች የተዘጉ በሮችን ገፍትረው ለማስከፈት እድሜ ልካቸውን ስላካሄዱት ትግልና በቅድመ ምርጫው 18 ሚሊዮን የህዝብ ድምጾችን ለማግኘት እንዳበቃቸው አውስተዋል።
ምንም እንኳን አሁን ከሁሉም ትልቁን ከሁሉም ከባዱን በር ልንከፍተው ባንችልም እናንተ ምስጋና ይግባችሁና 18 ሚሊዮን ቦታ ሸንቁረናል። እነሆም በእነዚያ ሽንቁሮች ውስጥ ካሁን ቀደም ሆኖ በማያውቅ ደረጃ የፈነጠቀው ብርሃን ተስፋን እያላበሰን ለሚቀጥለው ጊዜ ትግሉ ትንሽ ቀለል እንደሚል አረጋግጦልናል።
እነሆም ከስምንት ዓመታት በኋላ ዛሬ የፓርቲያቸው እጩ ለመሆን የበቁት ሂለሪ ክሊንተን የተሸነቋቆረውን በር ገፍተው በመክፈት ለፕሬዝደንትነት ለማብቃት ተስፋቸውን ሰንቀው ተነስተዋል። በኢሊኖይ ቺካጎ ከተማ ዳርቻ በባለመካከለኛ ገቢ ቤተሰብ በደስታ ያደጉት ሂለሪ አባታቸው ኃይለኛ ሪፑብሊካን ነበሩ። ወደ ፖለቲካው ዓለም የተሳቡት ታዲያ ከሳቸው አስተዳደግ እጅግ በጣም በተለየ ሁኔታ ባደጉት በዲሞክራቷ እናታቸው በዶሮቲ ሮደም ምክንያት እንደሆነ ይናገራሉ።
She was abandoned by her parents at the age of 8, sent from Chicago to LA to live with grandparents.
በስምንት ዓመቷ በቤተሰቦቿ የተተወች ነበረች። ከቺካጎ ሎስ አንጀለስ ወዳሉትና ወደ ማይፈልጉት አያቶቿ የተላከችው በዚህ ድሚዋ ነው። ግን ደግሞ ሰው ሁሉ ደግነት ያሳያትም እድል ይሰጣትም ነበር። ለምሳሌ አስተማሪዋ እናቴ ለምግብ የሚሆን ገንዘብ እንደሌላት ስትመለከት አስተማሪዋ የራሷን ተጨማሪ ምግብ አምጥታ ዶሮቲ ዛሬ ብዙ ምግብ አምጥቻለሁ ብላ በጆሮ አንሾካሽኳት ነግራታለች። ከዛም ተመግባታለች።
ሂለሪ በአስራዎቹ የወጣትነት እድሜያቸው በሪፑብሊካንነት ነው የፖለቲካ ተሳትፎ የጀመሩት። ዌልስሊ የሴቶች ኮሌጅ ገብተው ሲማሩ ይበልጡን ንቁ የፖለቲካ ተሳትፎ ማድረግ ጀመሩ። በ69 የተመራቂ ተማሪዎችን ወክለው ንግግር አደረጉ። ከዚያ በኋላ የል ዩኒቨርሲቲ ሕግ ትምህርት ቤት ሲገቡ የተራማጅ ዲሞክራት አቅጣጫ ያዙ። እዚያም አንድ ቀን የል ቤተ መጻሕፍት ውስጥ የወደፊት የትዳር ጓደኛቸውን ቢል ክሊንተንን መተዋወቅ። በ1975 ዓ.ም ሂለሪና ቢል ተጋቡና የቢል የትውልድ ሀገር አርካንሳ ጎጆ መሰረቱ። ቢል በ78 የክፍለ ሀገሯ አገረ ገዢ ሆነው ተመረጡ። ልጃቸው ቼልሲ ተወለደች። ጋዜጠኛ ሮን ፉርኒዬ ለመጀመሪያ ጊዜ ስለነሱ የዘገበው ሊትል ሮክ አርካንሳ ሳሉ ነው። በኋላም ዋይት ሀውስም ተከትሏቸዋል። ስለ ሂለሪና ቢል ክሊንተን ብዙ ዘግቧል። ታዲያ ሂለሪ እንዲያውም ከቢል የበለጠ ጎበዝና ቀልድም የሚያውቁ ናቸው ይላል ጋዜጠኛው።
Bill Clinton's very good about relating a joke, telling a joke, but she's really good about being funny in the moment.
ቢል ክሊንተን በጣም ጥሩ ቀልድ አዋቂና ተናጋሪ ናቸው። ሂለሪ ደግሞ አስደሳች ጊዜን በመፍጠርና በማምጣት የሚችላቸው የለም። ራሳቸውን በቀልድ እየነቀፉ የሚያመጡት ጨዋታ ለዛ አለው። በዚህም ሁሉንም ሰው በሳቅ ያሳብዱታል። እኔ በግሌ በዚህ በጣም የተሳብኩ ነኝ፣ ምክንያቱም ይህ በጣም እውነተኛ ነገር ነውና።
በአንድ ወቅት የቢል ክሊንተን አስተዳደር የዋይት ሀውስ ቃል አቀባይ የነበሩት ባብ ዋይነር ሂለሪ ክሊንተን ችግሮችን ተረድቶ መፍትሄ በማምጣት ረገድ ከቢል ክሊንተንም ይሁን ከፕሬዝደንት ባራክ ኦባማ የበለጠ ችሎታ እንዳላቸው ይናገሩላቸዋል። እርግጥ ሁለቱ በአንድ ነገር ይበልጧቸዋል አሉ።
She knows that she doesn't have the charisma and she does not have the charisma.
ጎልቶ የሚታይ ግርማ ሞገስ እንደሌላቸው ያውቃሉ። ግርማ ሞገስ የላቸውም፣ ግን በጣም አስተዋይና የመንግስትን ስልጣን የማስተዳደር ከፍ ያለ አቅም ያላቸው ናቸው።
ቢል ክሊንተን በ92 ፕሬዝደንት ሆነው ሲመረጡ ለአንድ ፕሬዝደንት ከፍላችሁ ሁለት ፕሬዝደንት አገኛችሁ ብለው በቀልድ መናገራቸው ይታወሳል። ታዲያ እንደ ቀዳማዊት እመቤት ሂለሪ በተለመደው የቀዳማዊት እመቤት ሚና ሳይወሰኑ በፖለቲካ ንቁ ተሳታፊነታቸውን ቀጠሉ። አሜሪካውያን በሙሉ የጤና ጥበቃ ዋስትና እንዲያገኙ ብርቱ ትግል አድርገው ዳር ማድረሱ ላይ ግን ሳይሳካላቸው ቀረ። በዋይት ሀውስ ፕሬዝደንት ክሊንተን በትዳራቸው ላይ ይማግጣሉ የሚለው ታሪካቸው ሲከተላቸው ቆይቶ የሞኒካ ሉዊንስኪው የወሲብ ቅሌት በምክር ቤት ከስልጣን ማስወገጃ ደረጃ አደረሳቸው። ለወራት አለቅ ብሎ የቀጠለው የአደባባይ ውርደት ሂለሪን እጅጉን ጉርቷቸው እንደነበረ ጋዜጠኛው ሮን ፉርኒዬ ይናገራል።
She's changed because of a lot of the stuff that's come her way. She built up a lot of scar tissue.
ደረሱባቸው በርካታ ነገሮች ምክንያት ብዙ ተለውጧል። በተሰነዘሩባቸው ጥቃቶችም ሳቢያ ብዙ ጠባሳዎች አሳድረዋል። ከነዚያ ውስጥም አንዳንዶቹ ፍጹም ሚዛናዊ አልነበሩም። ስራቹ ሊያወጣችሁ ይችላል።
በጣም ከባድ ጊዜ ቢያሳልፉም ትዳራቸው እንደምንም ሳይፈርስ ቆየ። የቀድሞ የዋይት ሃውስ ቃል አቀባይ ባብ ዋይነርም ይህንኑ ነው የተናገሩላቸው። ሂለሪ ታግለው ተቋቁመው ዘለቁና የራሳቸውን የፖለቲካ ህይወት ጀመሩ። በ2000 ዓመተ ምህረት በዩናይትድ ስቴትስ የኒውዮርክ የመወሰኛ ምክር ቤት አባል ሆነው ተመረጡ። በ2006ም እንደገና ተመረጡና ቀጠሉ። በ2008 ፕሬዚደንት ባራክ ኦባማ የውጭ ጉዳይ ሚኒስትራቸው አድርገው ሾሟቸው። በውጭ ጉዳይ ሚኒስትርነታቸው በ112 ሀገሮች ተዘዋውረዋል። በስራቸውም ስለ ሴቶች መብቶች ተሟግተዋል። ዲፕሎማሲ ኃይል ስለመሆኑም ሲያስተዋውቁ ቆይተዋል። ቀዳሚት እመቤት ሚሼል ኦባማ በፊላዴልፊያው የዲሞክራቲክ ፓርቲ ጉባኤ ላይ ስለ ሚስስ ሂለሪ ክሊንተን የስራ ውጤቶችና ማንነትና ባህሪ እንዲህ ሲሉ ነበረ በማውሳት ያሞገሷቸው።
There were plenty of moments when Hillary could have decided that this work was too hard, that the price of public service was too high.
ተመልከቱ ሂላሪ ይህ ከባድ ስራ ነው ብለው እንዲወስኑ የሚያስገድዳቸው ብዙ ጊዜያት ሊኖሩ ይችላሉ። ለህዝባዊ አገልግሎት የሚከፈለው ዋጋ ከፍተኛ ነው ብለው ሊወስኑ የሚችሉበት ወቅትም ኖሮ ሊሆን ይችላል። አድካሚ የሆኑ ባለባበሳቸው በተናገሩት እንዲሁም በአሳሳቃቸው ክፉኛ የተተቹበት ጊዜ ኖሮ ሊሆን ይችላል። ይሁን እንጂ አንድ ነገር አለ። እኔ ሂላሪን ከማደንቃቸው አንዱ ጭንቀትና ግፊት በበዛ ቁጥር ወደ ኋላ አይሉም። እንዲሁ በቀላሉ ለማምለጥ አይሞክሩም። በህይወታቸው በማንኛውም ነገር ላይ ተስፋ ቆርጠው አያውቁም።
እናም ዛሬ ሂለሪ ክሊንተን በህይወታቸው ካደረጉት የፖለቲካ ትግል ሁሉ ታላቅ የሆነውን ተያይዘውታል። እንደሳቸው በዓለም ታዋቂ ከሆኑት ነገር ግን በከፋፋይነታቸውም ከሚታወቁት ከቱጃሩ ነጋዴ ዶናልድ ትራምፕ ጋር ነው የሚወዳደሩት። የህዝብ አስተያየት ግምገማዎች እንደሚሉት ሁለቱ እጅግ ብርቱ የሆነ ፉክክር ነው የሚጠብቃቸው። ነገር ግን ሂለሪ ክሊንተን የህይወት ታሪካቸው እንደሚያሳየው ከሆነ እንደ አውሮፓውያን አቆጣጠር ህዳር 8 ቀን እንደ ኢትዮጵያውያን አቆጣጠር ጥቅምት 29 ደርሶ ምርጫው እስከሚካሄድ ያለ ፎይታ መፋለማቸው አይቀሬ መሆኑን ነው።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔርና በመስተዋት አረጋው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ
ራዲዮ ሰከለ አሜሪካ ራ ጋቢና
ቪኦኤ።
የዩናይትድ ስቴትስ መንግስት በዚህ አመት 1000 አፍሪካዊ ወጣቶችን የመሪነት ስልጠና በመስጠት ላይ ይገኛል። እነዚህ ወጣቶች በማህበረሰባቸው ለውጥ ለማምጣት የያዟቸው ስራዎችና ሐሳቦች እንዲሳኩ እርስ በርስ እንዲማማሩና እንዲገናኙ ያመቻቻል። ቀጣዩ የጋቢና እንግዳ ዘላለም ክብረት ይባላል። የማንዴላ ዋሽንግተን የፕሬዝዳንታዊው ቀጠና ተሳታፊ ነው። ወደ ኢትዮጵያ ሲመለስ የህግ ድጋፍ ለማያገኙ ታሳሪዎች ህጋዊ ውክልና የሚሰራ ድርጅት ለመመስረት ይፈልጋል። ከሄኖክ ጋር ያደረጉት ቆይታ ቀጥሎ ይቀርባል።
ፌሎሺፑ እንግዲህ አራት ትራኮች አሉት። የሲቪክ ሊደርሺፕ የሚባለው ትራክ አለ፣ እኛ የመጣንበት የኢንተርፕረነርሺፕ ትራክ ሌላ አለ፣ የቢዝነስ ማኔጅመንት ትራክ አለ፣ እንዲሁም የኢንዱስትሪ ትራክ አለ። 1000 አፍሪካውያን ወጣቶች ከ25 ዓመት እስከ 35 ዓመት ያሉ በሚያስገባቸው ፕሮፖዛሎች ኢንተርቪው ተደርጎ 40000 አፍሪካውያን በአጠቃላይ የተወዳደሩት ዘንድሮ። ከዛ ውስጥ 1000 ተመርጠን የመጣ ነው። ከኢትዮጵያ 51 ኢትዮጵያውያን የመጣ ነው። ፕሬዚደንሻል ፕሬስኔክት ከአሜሪካ 40 ዩኒቨርሲቲዎች ውስጥ አንዱ እንደ አንዱ 40 ተሳታፊ ኢንስቲትዩቶች ውስጥ እንደ አንዱ ሆኖ እኔና አንድ ጓደኛዬ እዚህ የፕሬዚደንሻል ፕሬስኔክት ውስጥ አለን ማለት ነው።
እንግዲህ የአመራር ስልጠና ነው ይሄ፣ ራስን መምራት፣ ለውጥ ማምጣት፣ እንደዚሁም ደግሞ ከተባብሮ መስራትን የሚያስተባብር የሚያሳልጥ ተሳታፊነት ነው አሁን ያለ። እስኪ ኢትዮጵያ ተመልሰ ልትሰራ ያሰብከው ስራ አለ ንገረን ምን እንደሆነ።
ምንድነው ኢትዮጵያ ተመልሼ ልሰራ ያሰብኩት ፕሮፖዛሌ ማለት ነው። ታስሬ ነበር ለአንድ ለ14 ወራት አካባቢ እና እስር ቤት በነበርኩበት ጊዜ በጣም ብዙ ሰዎች የሚቸገሩት ምንድነው በራሳቸው ህጉን አያውቁም፣ ሰው መከራከር አይችሉም። እኔ የህግ መምህር ነበር፣ ህግ ነው የተማርኩት። በተለይ ፖለቲካል ፕሪዝነርስ አሉ። በጣም ብዙ ወጣቶች ከብዙ ቦታ የሚመጡ እና ቤተሰብ የላቸውም የህግ ባለሙያ የሚያማክራቸው የለም ቢኮዝ ያው አይችሉም መክፈል እና ያለማንም ረዳት ነው የሚቀርቡት ፍርድ ቤት። ፕሮሲጀራል ሁኔታዎችን አያውቁም። በዛ ምክንያት ሊፈረድባቸዋል። በጣም ብዙ አስቸጋሪ ህጎች አሉ እኛ ሀገር። ጸረ ሽብር ህግ አለ። ብዙ መጥራት ይቻላል። ይበደላሉ። እነዚህን ሰዎች የሚረዳ አንድ ኦርጋን ቢኖር የተከታተለ እና እነሱን ወክሎ የሚቆም ፍርድ ቤት ቢኖር መልካም ነው በሚል ሀሳብ ተነስቼ ነው። እስር ቤት እያለሁ በጣም ብዙ ልጆች ነበሩ የሚቸገሩ ኢንፎርማሊ፣ እኔም ለመርዳት የሞከርኳቸው ያን ፎርማል ማድረግ ቢቻል እና መሄድ ቢቻል በተለይ እንደዚህ ከህገ መንግስቱ ጋር የሚቃረኑ ህጎችንም ለማሻሻል እንደ አንድ ነገር ሊሆን ይችላል።
እንግዲህ ዘላለም ሲገልጸው ታስሬ ነበር ብሎ በጥቅሉ ነው የገለጸው። ጥያቄ ካላችሁ አሁንም አትቪዮ አማሪክ ላይ ከስር አስተያየቶቻችሁን ስጡን። ጥያቄዎቻችሁንም አንስተን ከዘላለም ጋር እንነጋገራለን። ዘላለም ክብረት የህግ መምህር የህግ ባለሙያ ነው። ከዛም አልፎ ደግሞ ይጽፋል በህገ መንግስት ጉዳዮች፣ በህግ ጉዳዮች ህግ ይከበር ሲል ይጽፋል። የዞን 9 የጦማር ጸሐፊያን ማህበር ውስጥ አለበት። ታስሬ ነበር ሲል ለረጅም ጊዜ ከባድ በሆኑ ክሶች ተከሰው ቆይተው ከእስር የወጡበትን ሂደት እያብራራ ነው። እስኪ የኢትዮጵያ እስር ቤቶች ውስጥ እንግዲህ አንዱም ልትሰራው ያሰብከው አሰራርን ማሻሻልና አሰራርን መለወጥ ነው። የለውጥ ሂደቱም አካል ስለሆነ ካንተ ከተመለከትከው ከችግርህ ተነስተ ኢትዮጵያ እስር ቤቶች ውስጥ በተለይ የህግ ውክልና፣ የህግ ድጋፍ፣ የህግ ምክር ለማግኘት ያለው ፈተና ምንድን ነው? በአንተም ልምድ ባየኸው።
አዎ፣ ምንድነው የኢትዮጵያ ህገ መንግስት አንድ ሰው ጠበቃ እንዲቆምለት ይደነግጋል። ግን ጠበቃ የሚቆምለት መንግስት አፎርድ ሲያደርግና ያ ሰው ያለ ጠበቃ ቢቆም ይጎዳል ተብሎ በሚታሰብ ሁኔታ ነው ይላል። በተለምዶ የሚደረገው ምንድነው ከአስር አመት በላይ ለሚያስቀጡ ወንጀሎች ነው መንግስት ጠበቃ የሚያቆመው። የመንግስት ጠበቃ የሚባለው ነው። በብዛት የስኪልም ችግር አለ፣ ብዙ ችግር አለ። የመንግስት ጠበቃ የሚባሉትም ላይ ከአስር አመት በላይ ለሚያስቀጡ ወንጀሎች ነው አንደኛ። ሁለተኛ ደግሞ እንደዚህ አይነት የሚፈለገውን የህግ እውቀት ያላቸው ሰዎች ናቸው ያላ ምንም እዛ ጋር የሚቀመጡ ሰዎች ብዙ ችግር ይኖራል። አብዛኛው ሰው በእኔ ግምት 90% የሚሆነው ሰው የሚቀርበው ፍርድ ቤት ያለ ጠበቃ ነው፣ ራሱ ነው የሚቀርበው። በጣም ፕሮሲጀሩን የማያውቅም ወይም ፍርድ ቤት ምን እንደሚደረግ እንኳ ሰምቶ የማያውቅ ሰው ይቀርባል። በቃ የሚባለውን ሰምቶ መምጣት ነው። እስር ቤት ነው የሚማረው ብዙ ሰው ህግ። እንደው እስር ቤት ተምሮ አይቶ እንደዚህ ብታ ያው ሰው እስረኞች ይነግራሉ እንዲህ ማድረግ አለበት ዛሬ ምናምን ምስክር እንዴት መጠየቅ እንዳለበት እስረኛ ሰልጥኖ ነው የሚልከው እስረኛውን ለመጠየቅ ራሱ ለመስቀለኛ።
ምናልባት አንተ ስትሰራው ይህንን መረጃ መሰብሰብ የሚቻልበት ነው። እዛው እርስ በርስ የሚመካከሩበት እርስ በርስ የሚወያዩበት ምን ይለየዋል? አሁን አንተ ኢትዮጵያ በህግ ውክልና ረገድ ልትሰራው ያሰብከው ሰዎች እንዲያገኙት የህግ ጠበቃ ጠፍቶ አይደለም በሀገር ውስጥ ግን ያን መረጃ የማግኘቱ ክፍተትም ስላለ ነው እና እሱን ለማጥበብ በቴክኖሎጂም አዳዲስ ነገሮችን እንዳሰብክ ፕሮፖዛል ላይ አይቻለሁ። ምንድን ነው ያሰብከው?
ምንድን ነው ያሰብኩት? ሶሻል ሚዲያውን ለመጠቀም ነው። አፖች የጠበቃ አፕ እንዲኖርና በጣም እንደዚህ አይነት ህጎች ውስጥ የሚያልፉ ሰዎች አስፈላጊ ለእነሱ አስፈላጊ ነው ተብለው ሲታሰብ በቀጥታ እንዲያገኙ እና ፍርድ ቤት ደመቆምም ላይጠበቅብ ይችላል። አንዳንድ ሰዎች እንዲሁ በጽሁፍ የምትረዳው ሰው ይኖራል። ለምሳሌ የጽሁፍ መከላከያ አቅርብ ሲባል ጽፈ የምትልክለት ሰው ይኖራል። እንደዚህ በቀላሉ እንዲያገኙ ማድረግ መቻል እና ያው ሶሻል ሚዲያውን ኖርማሊ ሰፋ አድርጎም ለመጠቀም እንዲቻልም ከማሰብ አንጻር አሁን እያደገም ነው የሶሻል ሚዲያ ተጠቃሚ ቁጥር፣ አክሰስብልም ነው። ሰዎች ያገኙዋል በቀላሉ ሳይደክሙ ምን ሳይሉ የትም ቦታ ሁነው። ስለዚህ ያው ሶሻል ሚዲያውን ኢንተግሬት ማድረጉ አንደኛ ለሙያውም ጥሩ ነው፣ ለህግ ሙያ። አት ሴም ታይም ሰዎችን በቀላሉ አንተ እንዲያገኙ ያደርጋል። ቴክኖሎጂ ለመጠቀም እያሰብኩ ያለሁት በዛ መልኩ ነው።
እናመሰግናለን። ጥያቄዎች ካሏችሁ አሁንም ጥያቄዎቻችሁን ላኩልን አት ቪኦኤ አማሪክ ላይ። ዩሱፍ መሐመድ ደግሞ ዘላለም ክብረት እንኳን ለዚህ እድል አበቃህ፣ ነገር ግን ለወደፊት ልትሰራ ያሰብከው ስርዓቱ በነጻነት ያሰራኛል ብለህ ትገምታለህ? ይሄ በጣም ጥሩ ጥያቄ ነው ያነሳው ዩሱፍ መሐመድ።
በጣም አሪፍ ጥያቄ ነው። ያው የተለመደ ነው ምንም ነገር ማድረግ ኢትዮጵያ ውስጥ ያው ችግር ያመጣል። ከህገ መንግስቱ ጋር የሚጋጭ ድርጊት ሲፈጸም መቃወም፣ በህጋዊ መንገድ መሄድ ሞር ህጉን እየጣሰ ያለውን አካል ማጋለጥም ነው ብዬ አምናለሁ። መንግስትም ሞር ፑሽ በተደረገ ቁጥር ወደ መሀል ይመጣል ብዬ አምናለሁ። አት ዘ ሴም ታይም እነዛም ልጆች ደግሞ 20 ዓመት 10 ዓመት በእስር ቤት እንዲያሳልፉ መተው በጣም በደል ነው የሚሆን ብዬ ስለማምን ነው።
በጣም ነው የምናመሰግነው ዘላለም ክብረት፣ በምትሰራው ስራ ሁሉ የአሜሪካ ድምፅ አድማጮች እኛም መልካም እድል እንመኝልሃለን። እናመሰግናለን።
በጣም ቴንክ ዩ ነው።
እንግዲህ ዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳቸው ያመሸነውን የመስታወት አድራጋውና
ሄኖክ ሰማግዘነን፣ በቴክኒክ ዝግጅታችንን ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ፋቱ ጋር በመሆን እንሰናበታለን። መልካም ምሽት።
መልካም ምሽት።